ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እናመሻለን።
ሰላም እንደምናመሻችሁ። በዛሬው ዝግጅታችን በኢትዮጵያ የተለያዩ ቦታዎች የሚገኙ ቀሪ እስረኞችን የተመለከተ ዘገባ ይዘናል።
በኦሮሚያ የተያዙ ሰዎች እስሩ አልተለቀቀም። ከፍ ግን አንድ ሶስተኛ ቢለቀቁ እርግጠኛ ነኝ ሁለት ሶስተኛ አለ። ከእያንዳንዱ ቦታ የሚደርሰን አጠቃላይ እስሩ በኦሮሚያ ውስጥ በስፋት ነው ያለው። ገና አልተለቀቁም።
በጣም ጉዳት የደረሰባቸው ማዕከላዊ ተዘግቷል ተብሎ በማዕከላዊ ጉዳት የደረሰባቸው ሰዎች አሁንም እስር ላይ ናቸው። በጣም የሚያሳዝን አሁንም እየተጠቀሙ ያሉት ጠቅላይ ሚኒስትሩም ከኢህአዴግ የተለየንም የተለየ ነገር ነው ብዬ አላምን።
አቶ ወንድሙ ኢብሳና ጋዜጠኛ ጌታቸው ሽፈራው ናቸው። አሁንም ከኦሮሚያና ከአማራ ክልል ብዙ እስረኞች እንዳልተፈቱ ይናገራሉ።
ፖለቲካ እስረኞች ለማለት ያስደፈረን በኦህዴድና በህወሀት የነበረው የስልጣን ሽኩቻ እንደ ማስያዣ ነው የሆኑት እነዚህ ሰዎች። ያኔ ሲያዙ
አንድም ኮንሶ በምህረትና በይቅርታ የተፈታ የለም።
የአረና ትግራይ ህዝብ ግንኙነት ኃላፊ አቶ አንዶምን ገብረስላሴ ነው የሰማችሁት። የኮንሶ አቶ ገመቹ ገንፌ ደግሞ ቀጣዩ ነበሩ ይዘናቸዋል። የኤችአር 128ን ከጅምሩ አንስቶ ሲከታተሉ የነበሩት በካሊፎርኒያ ዩኒቨርሲቲ ሳን በርናንዲኖ የህግ ፕሮፌሰር አለማየሁ ገብረ ማርያምንም ይዘናቸዋል።
ብዙ ነገር ያካትታል። እንደውን ተቀስ ተቀስ አድርገ ለላፋቸው አንደኝ በመጀመሪያ ደረጃ አሁን ያለው ስቴት ኦፍ ኢመርጀንሲ የተባለው አስተዳደር እንዲነሳ አጥብቆ ይጠይቃል።
ሁሉንም ከዝግጅቶቻችን ታደምጡታላችሁ። በፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ካሁን ጀምሮ መቀበል ጀምረናል። ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ዜና እናስቀድም።
አጠር ላሉት የምሽቱ ዜናዎች ተመልሰን መተናል። የኦሮሚያ ክልል ፍትህ ቢሮ ቃል አቀባይ አቶ ታዬ ደንዳአ የአምቦ ዩኒቨርሲቲ የወሊሶ ካምፓስ መምህር ስዩም ተሾማና የኦሮሚያ ፖሊስ ፈጥኖ ደራሽ አዛዥ ኮማንደር ኢያሱ አንጋሱ ዛሬ ከእስር ተፈቱ። በአስቸኳይ ጊዜ አዋጁ አስፈጻሚ ኮማንድ ፖስት የካቲት 29 2010 ዓ.ም ታስሮ በማዕከላዊ እስር ቤት የነበረውና በቅርቡ ወደ አዲስ አበባ ፖሊስ የተዛወረው የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህር የኢንተርኔት አምደኛና የፖለቲካ ተንታኙ አቶ ስዩም ተሾመ ዛሬ ከእስር ተለቋል። መጋቢት 1 2010 ዓ.ም የመከላከያ ሰራዊት አባላት በሞያሌ ከተማ 10 ሰዎች መግደላቸውና 11 ሰዎች ማቁሰላቸው በስህተት የተፈጸመ ነው ብሎ ቢሯቸው እንደማያምን ለአሜሪካ ድምጽ ከገለጹ በኋላ ታስረው የነበሩት የኦሮሚያ ክልል ፍትህ ቢሮ ቃል አቀባይ አቶ ታዬ ደንዳአም ዛሬ መፈታታቸውን ቤተሰቦቻቸው አረጋግጠዋል። አቶ ታዬ ደንዳአም መጋቢት 6 ቀን መታሰራቸው ይታወሳል። በተጨማሪም በእስር ላይ የነበሩት የኦሮሚያ ክልል ፖሊስ ፈጥኖ ደራሽ አዛዥ ኮማንደር ኢያሱ አንጋሱ አብረው ከእስር መፈታታቸው ታውቋል።
በዩናይትድ ስቴትስ እና በቻይና መካከል በዓለም አቀፍ የንግድ ግብይት ልውውጥ ዙሪያ የተፈጠረው ውጥረት በግብርና ስራ ከተሰማሩ አሜሪካውያን ዘንድ የጦፈ ክርክር ቀስቅሷል። የአሜሪካ ገበሬዎች ለቻይና ገበያ በሚያቀርቧቸው የአሳማ ስጋ፣ የፍራፍሬና እንዲሁም እንደ ለውዝና አልመንድ የመሳሰሉ ምርቶቻቸው ላይ አስቀድሞ ቻይና በጣለችባቸው ተጨማሪ ቀረጥ ከፍተኛ ጫና እንደገጠመው ይታወቃል። በቻይና ዋና ከተማ ቤጂንግ በጉዳዩ ዙሪያ ያለው ንግግር በንጽጽር የደበዘዘ ነው።
የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሰሜናዊ ማሊ በሚገኘው በመንግስታቱ ድርጅት ወታደራዊ ካምፕ ላይ የደረሰውን የጽንፈኞች ጥቃት በጥብቅ አውግዟል። የቡርኪና ፋሶ ተወላጅ የሆኑት የተባበሩት መንግስታት የሰላም አስከባሪ በቲምቡክቱ ጥቃት ከተገደሉት ውስጥ ናቸው።
በመጨረሻም ባለፈው ሳምንት የኬሚካል ጦር መሳሪያ ጥቃት እንደተፈጸመባቸው ከተዘገበው ከሶሪያዋ ዋና ከተማ አቅራቢያ ከምትገኘው የዶማ ከተማ መርማሪ ቡድኑ ገብቶ መመርመር ያለመቻሉን ዓለም አቀፉ የኬሚካል ጦር መሳሪያዎች መርማሪ ድርጅት አስታወቀ። የኬሚካል ጦር መሳሪያዎች ቁጥጥር ድርጅት በእንግሊዘኛው አጽሮት OPCW የተባለው ተቋም ኃላፊ አህማት ኡዝሙኩ ለሶሪያና ለሩሲያ ባለስልጣናት ማስታወቃቸውንም ተናግረዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪው የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
ጋቢና ቪኦኤ የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ካድማስን ሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ወደ መጀመሪያው ዘገባችን ነው የምናልፈው። ገዢ ፓርቲ ኢህአዴግ በሀገሪቱ የተፈጠረውን ቀውስ ለማርገብ ከታህሳስ ወር አጋማሽ ጀምሮ ለ18 ቀናት የሥራ አስፈጻሚ ውይይት ካካሄደ በኋላ ፖለቲከኞችና ሌሎች ሰዎችን ለመፍታት መወሰኑን ማስታወቁ ይታወሳል። ይህን ውሳኔ ታህሳስ 25 ካስተላለፈና የቀድሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ጨምሮ የአራቱ ፓርቲ አመራሮች በጋራ በሰጡት መግለጫ ካስታወቁ በኋላ ከተለያዩ እስር ቤቶች በተለያየ መንገድ እስረኞች እየተፈቱ ይገኛሉ። እስካሁን በትክክል ምን ያህል እስረኛ እንደተፈታ በቁጥር ባይታወቅም ጉዳዩን የሚከታተሉ ወደ 6000 እስረኞች መፈታታቸው ይነገራል። ነገር ግን አሁን በእስር ቤቶቹ ውስጥ በርካታ እስረኞች እንደቀሩም ቀደም ብለው ከእስር የተፈቱና ጉዳዩን የሚከታተሉ እየተናገሩ ናቸው። በተጨማሪም ካስቸኳይ ጊዜ አዋጁ በኋላ ወደ 1000 የሚጠጉ ሰዎች መታሰራቸውን ኮማንድ ፖስቱ አረጋግጧል። ከእስረኞቹ መካከልና ጉዳዮቻቸውን ከሚከታተሉ ሰዎች ለአዲሱ ጠቅላይ ሚኒስትር አብይ አህመድ ከእስር የመፈታት ጥያቄ እየቀረበ ነው። ጽዮን ግርማ በኢትዮጵያ ከተለያዩ ቦታዎች የታሰሩ እስረኞችን ሁኔታ ምን ይመስላል ስትል በተከታዩ ዘገባ ትዳስሳለች።
አቶ ወንድሙ ኢብሳ የኦፌኮ አመራሮች ጠበቃ ሲሆኑ በአብዛኛው ከኦሮሚያ ክልል የታሰሩ ወደ 600 የሚደርሱ እስረኞችን ጉዳይ ወክለው ፍርድ ቤት ይከራከራሉ። አሁን ከኦሮሚያ ክልል በተቃውሞ እንቅስቃሴ ውስጥ ታስረው ከነበሩ ሰዎች ያልተፈቱ ብዙ ናቸው ይላሉ።
በአንደኛ ደረጃ ኦሮሚያ በአጠቃላይ እንደ ኢትዮጵያም የኦሮሚያ እስረኞች ይበዛሉ። በዚህ በእኔ በስኩላቸው ወደ 586 የሚሆኑት ውስጥ 90% ኦሮሞዎች ናቸው። ከነዚህ ውስጥ ወደ 50-50 አካባቢ ተፈቷል። አሁንም ከግማሽ በላይ የሆኑ ወይም ደግሞ ግማሽ የሆኑታ ቅልንጦ፣ ዝዋይና ወሻሮቢት እንዳሉ ነው ማውቀው። አጠቃላይ ኦሮሚያ እስረኞች ከብዛትም አንጻር ሆነ አሁን እየተወሰደ ካለው አጠቃላይ ስዕል አንጻር አልተነቃነቀም፣ እንደው ገና አልተጀመረም ማለት እችላለሁ። ምክንያቱም አሁን እኔ ራሴ ከያዝኳቸው ውስጥ ግማሽ ነው ይሄ። ግማሽ መድረሱንም እርግጠኛ አይደለም። ተስፋ ማድረገው ግን አሁን በተለይ ከሁለት ቀን ወዲህ 114 ይለቀቃሉ ከተባለው ወዲህ ትላንትናም ከዛሬም ድረስ የወጡ ሰዎችን መረጃ ስላለኝ ቶታሊ ስታይ ከኦሮሚያ የተያዙ ሰዎች እስሩ አልተለቀቀም። ከፍ ብል 1/3 ቢለቀቁ ነው እርግጠኛ ነኝ 2/3 አለ ከእያንዳንዱ ቦታ የሚደርሰን። አጠቃላይ እስሩ በኦሮሚያ ውስጥ በስፋት ነው ያለው። ገና አልተለቀቁም። የተለቀቁት አሁን ታዋቂዎችና ዝነኞች የሚታወቁ ሰዎች እንደሆኑ ነው የምረዳው። ወደ 75 መዝገብ ነው ያለኝ እና ከ75ቱ መዝገብ አሁንም ከ60 በላይ መዝገቦች አሉ። ለምሳሌ በጉርሜሳ አያኖ ወይም በቀለ ገርባ በሚለው ላይ አሁን አንድ ሰው ቀርቷል። አንድ ደረጀ የሚሉ ሰው ስለቀዛ በዛ ምክንያት እመላለካለሁ እና አጠቃላይ ስዕሉን ሳየው በኦሮሚያ 1/3 ቢፈታ ነው እንጂ 2/3 ገና አልተነቀቀም። በብዛት እየተለቀቁ ያሉት ትልልቆቹን ያላቸው ሰዎች ነው። ለምሳሌ ትላንትና ከወጡት ውስጥ የባንድ ደውላቡ ዩኒቨርሲቲ አባቴ አራርሶቱ ሳይንባል የዩኒቨርሲቲ ሌክቸረር ነው። እንደዚህ አይነት መምህራኖችና ትልልቅ ስም ያላቸው ነው እንጂ በርካታዎቹ ዛሬም በየእስር ቤቱ ኦሮሞ ብቻ አይደለም ከአማራም አሁን ትላንት ወዳም ጭምር የትግራይ ልጆች አሉበት፣ የደቡብ ልጆች አሉበት፣ የኦሮሚያም ልጆች አሉበት። በተለምዶ 77 የሚባሉት እና ኦሮሞዎችን እዛ ውስጥ ስላሉ ማለት ነው። አሁንም ዛሬም 47 ሰዎች እስር ቤት ናቸው እና ከፍ ግን 1/3 ቢለቀቅ ነው እንደ ኦሮሚያ ሳስብና ሲገምት ካለኝ መረጃ ማለት ነው።
እንግዲህ አሁን አዲስ ጠቅላይ ሚኒስትር መጥተዋል፣ ዶክተር አብይ አህመድ። ዶክተር አብይ ስራቸውን ከመጀመራቸው በፊት ምንድን ነው የሚጠበቅባቸው በእስረኞቹ በኩል?
በአንደኛ ደረጃ እነዚህ የፖለቲካ እስረኞች የተባሉትን ይታወቃሉ። ይሄ ደረቅ ወንጀል ያልሆኑትን እጅግ በጣም በርካታዎቹ እንደ ክልሎቹ ስፋት ኦሮሚያ ውስጥ በጣም ይበዛሉ፣ አማራ ይቀጥላል፣ እንደዚሁ ትግራይም፣ ሶማሌም፣ አፋርም። እነዚህም በሙሉ በአስቸኳይ መልቀቅ አለባቸው። ይሄ ግማሽ ላይቶ ግማሽ ጎፈሬ አይሆንም። በኢትዮጵያ ባህል ነው ዶክተር አብይ ተስፋ ንግግራቸው ኢትዮጵያዊ ባህልን የጋራ እምነትን ከፍ ማድረግ ነው። ይሄን ማድረግ ማለት ዝነኞችን ታዋቂዎቹን ፈቶ እነዚህ ከዩኒቨርሲቲ የወጡትን ምስኪን ወጣቶችን ይሄ ቄሮ የሚባለውን ይሄ ነገ አገሪቷ እነሱ የሆኑትን በየማረሚያ ቤቱ አድሮ ምንም የለ አስቸኳይ አንድ የፖለቲካ እስረኞች ሙሉ በሙሉ ከወጣት እስከ ሽማግሌ ከወንድ እስከ ሴት መልቀቃጣ ጋር ስራ ነው። ሁለተኛ ስራቸው ደግሞ የአስቸኳይ ጊዜ አዋጅ እያንዳንዱ ክልል የራሱን ጸጥታ ለመጠበቅ ከበቂ በላይ ታማኝ ህዝብ ነው። ምክንያቱም ጸጥታ የህዝብ እንጂ የመንግስት አይደለም። ህዝብ ሲበደል ነው መንግስት ላይ ሮሮ የሚያሰማው እንጂ አስተዳደሩ ከተስተካከለ ኦሮሚያ፣ አማራ፣ ትግራይ፣ ደቡብ በሙሉ የራሳቸውን ጸጥታ ይጠብቃሉ። ፖሊስ እኮ በመቶ ሚሊዮን ህዝብ የምልክት አይል ነው። ጸጥታን የሚጠብቀው ፖሊሱ ነው እና ይሄ መከላከያ ሰራዊቱ ከአስቸኳይ ጊዜ አዋጁን ማንሳት አለባቸው። በአጣዳፊ እማጸናለሁ። ይሄን ፖለቲካ እስረኞችን በሙሉ እንዲለቁ፣ አስቸኳይ ጊዜ አዋጆቹን እንዲያነሱ፣ እነዚህን ነገሮች ማንሳት አለባቸው ብዬ ነው።
በጣም አመሰግናለሁ አቶ ወንድሙ ኢብሳ ለሰጡኝ ማብራሪያ። እግዚአብሔር ይስጥልን። የነገረ ኢትዮጵያ ጋዜጣ የቀድሞ አዘጋጅና በተለየ ሁኔታ የእስረኞችን ጉዳይ የተከታተለ ዘገባ የሚያቀርበው ጌታቸው ሽፈራው የቅንጅት አመራሮች ታስረው በነበረ ጊዜ የታሰሩና ከዛ ጋር በተያያዘ የተፈረደባቸው ሳይቀሩ እስር ቤት ይገኛሉ ይላል።
ካሁን ቀደም የተፈረደባቸው ናቸው። ብዙ ስለነሱ የማይታወቁ ብዙ ሰዎች አሉ። ደግሞ አሁን በጸረ ሽብር አዋጁ እንደ ዛሬው እንደውም የቀለለ አልነበረም። ረዥም ፍርድ የሚፈረድባቸው 20 ዓመት ከዛ በላይ የሚፈረድባቸው ብዙ ሰዎች አሉ። ለምሳሌ የአየር ኃይል አባላት እንደውም በድሮ በቅንጅት ጋር ተገናኝታችኋል የተባሉ የጦር መኮንኖች ሳይቀር ለሚዲያው ተጋላጭ ያልሆኑ ሰዎች አሉ አሁንም። ከዛ ባሻገር ግን አሁንም ክሳቸው እየሄደ ያለ ብዙ እስረኞች አሁንም አሉ። ለምሳሌ ቂሊንጦ ከ300 ያህል ክሳቸውን እየተከታተሉ ያሉ እስረኞች እንዳሉ ሰምቻለሁ። ዝዋይ ደግሞ እስከ 200 የሚደርሱ የተፈረደባቸው እስረኞች አሉ። ከዚህ ባሻገር ሸዋሮቢትና ቃሊቲም እንዲሁ የተፈረደባቸው እስረኞች እንዳሉ ማረጋገጥ ያለው።
በአማራ ክልልስ ከአማራ ክልል ጋር በተያያዘ እንግዲህ አማራ ክልል የተቃውሞ እንቅስቃሴ የነበረበት አካባቢ ነውና ከአማራ ክልል የተያዙ ከወልቃይት ኮሚቴ ጋር በተያያዘ እንደዚህ ከአማራ ክልል ተይዘው ያልተፈቱ ሰዎች አሉ።
ሳሌ ከወልቃይት ጋር በተያያዘ እነ ጎይቶ ምርስቃ የሚባሉ 14 ሰዎች አሉ። እነ አጋዬ አድማሱ የሚባሉ 4 ሰዎች አሉ። እነ ክንዱዱ የሚባሉ 5 ሰዎች አሉ። እነ ባህር ዳር አካባቢ እነ ታደሰ መሸሻ የሚባሉ ከ10 በላይ ሰዎች አሉ። እንዲሁም ደግሞ በዚህ ወልቃይት አካባቢ የተያዙ ግን ከመንግስት ወታደሮች ጋር ከግንቦት 7 መጣችሁ ከመንግስት ወታደሮች ጋር ተኩስ ገጥማችሁ ህይወት ማረፍታችኋል የተባሉ በእነ ሚፍታ ሸሱር ክስ መዝገብ የተከሰሱ 77 ያህል ተከሳሾች አሉ። ግማሾቹ ተፈርዶባቸዋል አንከላከልም ብለው፣ ግማሾቹ እነ መብራቱ የሚባሉ 6 ሰዎች አሉ። እነ ገብሬ ንጉሴ የሚባሉ 14 ሰዎች አሉ። ሌሎችም በብዙ እስረኞች አሉ። ከዚሁ ከአማራ ክልል የመጡ እንግዲህ በቂሊንጦ ካሉት 150 ያልተናነሱ እስረኞች አሉ። ዝዋይም 50 በላይ የሚሆኑ እስረኞች ከአማራ ክልል የመጡ እንደሆኑ ማረጋገጥ ይቻላል።
በአጠቃላይ ከአማራ ክልል የተለያዩ ከተሞች በተለያየ ጊዜ ተይዘው የታሰሩ ሰዎች አሁንም እስር ቤት እንደሚገኙ ይናገራል። ከእስር ሲለቀቁ በአንድ መዝገብ ላይ በአንድነት ተከሰው የነበሩ ሰዎችን እየነጣጠሉና ቀስ እያሉ በመፍታት ለፖለቲካ ትርፍ ማጫወቻ እየተጠቀሙባቸው መሆኑን ገልጾ ትክክለኛ ለውጥ የሚፈልግ አካል ሁሉንም የህሊናና የፖለቲካ እስረኞች መፍታት የግድ መሆኑን ያስረዳል። የኦፌኮ አቶ ሙላቱ ገመቹ፣ አቶ ወንድሙ ኢብሳም ሆኑ ጌታቸው ሽፈራው እስሩ አሁንም እንዳልቀረ ይናገራሉ። በአንድ በኩል መፍታት፣ ከዛ ደግሞ ራሱ ኢህአዲግ ስላመነው የሀገሪቱ ችግሮች የሚናገሩ ሰዎችን መልሶ እያሰረ ነው ይላሉ። በቅርቡ ስለታሰሩ ሰዎች መግለጫ የሰጠው የአስቸኳይ ጊዜ አዋጅ አስፈጻሚ ኮማንድ ፖስት በዚህ አሁን በታወጀው በአስቸኳይ ጊዜ አዋጁ ስር ወደ 1000 የሚጠጉ ሰዎች መታሰራቸውን አስታውቆ ነበር። ጌታቸው ሽፈራው አዲሱ ጠቅላይ ሚኒስትር አብይ አህመድ በፖለቲካ አመለካከታቸው፣ በአስተሳሰባቸው፣ በመንግስት ላይ ጥያቄና ትችት በመሰንዘራቸው ብቻ ታስረው የተሰቃዩ ያሉ ሰዎችን የመፍታት ጉዳይ ቀዳሚ ስራቸው ሊሆን ይገባልም ባይ ነው።
በጣም ጉዳት የደረሰባቸው ማዕከላዊ ተዘግቷል ተብሎ በማዕከላዊ ጉዳት የደረሰባቸው ሰዎች አሁንም እስር ላይ ናቸው። በጣም የሚያሳዝነው አሁንም እየተጠቀሙ ያሉት ጠቅላይ ሚኒስትሩም ከኢህአዴግ የተለየንም የተለየ ነገር ነው ብዬ አላምንም። ኢህአዴግ ሲጨንቀው አብረው ወስነው ስንቅ የሚሆናቸውን አስቀርተው፣ ለምሳሌ እኔ በቂሊንጦ ቃጠሎ ወቅት ነበርኩኝ፣ እስር ቤት ውስጥ ነበር። ቃጠሎ እንዴት እንደተቃጠለ እናውቃለን። አብዛኛዎቹ ሰዎች ቂሊንጦ እስር ቤት ውስጥ እንኳን ያልነበሩ ናቸው። እነ ፍቅረ ማርያም አስማማው ከወር በፊት ዝዋይ የነበሩ ናቸው። እነ ማስረሻ ሰጡ እና በበወርጌሳ ጨልማ ቤት ውስጥ የነበሩ የነበሩ ሲቃጠል እንኳን ያላዩ ምን እንደተፈጠረ እንኳን ያላዩ ተኩስ መደረታው ምን እንደሆነ እንኳን ያላወቁ ሰዎች ናቸው። እናግባው ሰጠኝ እናንገው ተገኝ እናከብር ጨመዳ እኔ መከሰሉ ሰዎች ደግሞ እኔ ነበርኩ በዞን ዞና እንዲባላል ደግሞ ያልተቃጠለ ዞን የነበሩ ናቸው። ያልተቃጠለ ዞን ውስጥ የነበሩ ሰዎች ናቸው ተከፈሱ። ስለዚህ እነዚህ ሰዎች 38 ናቸው። ከ38 እስካሁን አንድ ሰው እንኳን አልተፈታ።
በሌላ በኩል አረና ትግራይ በትግራይ በኦሮሚያ በአማራና በደቡብ ክልል የትግራይ ተወላጆች የፖለቲካ እስረኞች እንደሚገኙ ገልጿል። የፓርቲው የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ በተለይ በሻሸመኔ ከተማ ታስረዋል የተባሉትን በተመለከተ አጣሪ ቡድን ልኮ ማጣራቱን ጠቁሞ ወደ 71 የሚጠጉ እስረኞች እንዳሉ ተናግሯል።
ከሁለት አመት በፊት በኦሮሚያ አካባቢ የሚኖሩ የነበሩ በተለይ በሻሸመኔ ከተማ አካባቢዋን የሚኖሩ የትግራይ ተወላጆች 3 ሰዎች ታስረው ነበረ። ይህም የአስቸኳይ ጊዜ አዋጁ ደፍራችኋል፣ ምልክት አሳይታችኋል፣ ለኦሮሞ ህዝብ የሚሳደብ ቃል ተጠቅማችኋል፣ እንዲሁም የኮንትሮባንድ ንግድ ተሳትፋችኋል የሚሉ በሚል ምክንያቶች የታሰሩ 73 ነበሩ። ከእነዚህ 71 የትግራይ ተወላጆች ናቸው እና ይህ ሁኔታ ታሳሪዎች እንደሚያስረዱን በተለይ የተወሰኑ የተፈቱ ስለነበሩ በርካታ የንብረት መወረስ ድብደባዎችም እስከ ከፍተኛ የሆነ ጉዳት እስከ ማድረስ የደረሰ ጥቃቶች እንደደረሰባቸው እንዲሁም 30,000 ብር ከፍለው እንዲወጡ ተጠይቀው እንደነበርና አቅም ያላቸው 26 ሰዎች ከፍለው እንደወጡ ሌሎቹ 48 ሰዎች ግን ገንዘብ ስለሌላቸው ሊወጡ አልቻሉም።
30,000 ብር ማለት የዋስትና ገንዘብ ማስያዣ ነው ወይስ ቦነው ምንድነው? 30,000 ብር
በቃ እንዲሁ ነው ክፈሉ ተብለናል ከከፈልን በኋላ ወጥተናል ነው ያሉት። የዋስ አይመስለኝም ዘምብላችሁ ከፍላችሁ ውጡ ነው የተባሉት። እና እነዚህ ደግሞ የተቀሩት 48 ደግሞ ግማሽ 3 አመት ከ50,000 ብር 8 አመት ከ150,000 ብር ተፈርዶባቸው ጣት አልቻሉም። ይሄ ነገር መረጃ ሲደርሰን እኛም ሰዎች ልከናል ወደ ሻሸመኔ አጣርተን ከራሳቸው እና ከቤተሰቦቻቸው ጠይቀን ይሄ ነገር ሀቅ መሆኑን ከነ የክስ ቻርጁ ከነ ማስረጃም ይዘን በእጃችን አስገብተን ስንቀሳቀስ ነበር። እንዳጋጣሚ ሆኖ ጠቅላይ ሚኒስትር አብይ አህመድ በቤተ መንግስት የራስ ግብዣ ሲጋብዙ በመድረክ ባለወከልና ገብተው ነበር እና ለመንግስት ተወካዮች ይሄ ነገር አቅርበዋል።
ቷንዶም ይሄ ነገር ከዚህ በፊት በተለይ በሻሸመኔ ያሉት እስረኞችን በተመለከተ እኛም በወቅቱ ዘገባ ስናቀርብ ነበረ። የሻሸመኔ ከተማ ከንቲባም ያን ጊዜ ሲናገሩ እነዚህ ሰዎች የታሰሩት አንደኛ ተለይተው የትግራይ ተወላጆች ብቻ እንዳልሆኑ ከሌሎች እስረኞች ጋር መታሰራቸውን ከታሰሩም በኋላ ደግሞ የታሰሩበት ምክንያት በወንጀል ተጠርጥረው እንደሆነ ከፖለቲካ ጋር የተያያዘ ወይም በፖለቲከኝነታቸው በተቃውሞ እንቅስቃሴ ውስጥ ወይም በእንደዛ ሳይሆን ከወንጀል ጋር በተያያዘ ተጠርጥረው መሆኑን ቃለ ምልልስ ሰጥተው ነበር። ፍርድ ቤትም የቀረበባቸው ክስ እንደሱ አይነት እንደሆነ ተናግረዋል።
ከታሰሩት ከ73 ሰዎች 2 ናቸው ከትግራይ ተወላጆች ያልሆኑት፣ አንድ ጉራጌና አንድ የወላይታ ተወላጆች የሆኑት። ይህም አንድ ማሳያ ነው። ሁለተኛው የቻርጅ ክሱ አለ። ኮማንድ ፖስት ጽፈዋል፣ ምልክት አሳይተዋል የሚሉና በተጨማሪም ኮንትሮባንድ ነጋዴዎች ተብለውም ነው። ይሄ አሁን የኮንትሮባንድ የተባለውን ፍርድ ቤት ተከራክረው ያሸነፉበት ነው። አላቸው የፍርድ ቤት ማስረጃ አላቸው፣ ህጋዊ መሆኑንም ያረጋገጡበት ማለት ነው። እና ይሄ ነገር ሲታይ አሁን እኛ እየገለጽን ያለ ነው ወንጀል ያልሆኑት በግድያም በሌላም የተከሰሱትም እዚህ ላይ አላካተትንም። እኛም ሌላ ወንጀል ያለው እዚህ ላይ አላካተትንም። እና ይሄ ነገር ከቤተሰቦቻቸው የክሳቸው ቻርጅም የእኛ ተወካዮች አነጋግረውም ያረጋገጥ ነው የፖለቲካ እስረኞች መሆናቸው ነው። ስለዚህ የከንቲባው ንግግር ሀቅነት ይጎድለዋል የሚል እምነት አለን።
የፖለቲካ እስረኞች ናቸው ሲሉ የፖለቲካ እስረኝነታቸው በምንድን ነው? በምን ላይ ተሳትፈው ነው?
ፖለቲካ እስረኞች ለማለት ያስደፈረን በኦህዴድና በህወሓት የነበረው የስልጣን ሽኩቻ እንደ ማስያዣ ነው የሆኑት እነዚህ ሰዎች። ያኔ ሲያዙ ህወሓትና ኦህዴድ ከፍተኛ ፎክር እና ከፍተኛ ትግል ላይ ነበሩ። ይሄ ነገር ኦህዴዶች ለህወሓት ማንበርከኪያ ዘዴ ተጠቅመው ነው ያሰሯቸው። እና ሌላ ብሔር መሰረት ያደረገ ጥቃቶችም እየደረሱ ነበር። በየትኛውም በአማራ ክልልም በኦሮሚያም እየደረሱ ነበርና ተያያዥ ነው ነገሩ። ይሄ ተያያዥ ነው፣ የተያያዘ ነው። እና ክስ በራሱ ኮማንድ ፖስት ጽፈዋል፣ ምልክት አሳይተዋል፣ የኦነግ ባነር ይዘዋል ምናምን የሚል ነበረ። ክሱም የፖለቲካው ክስ ነው የቀረበባቸው።
አቶ አንዶም አያይዘው በሻሸመኔ ብቻ ሳይሆን በትግራይ ክልል ጭምር ታስረው የሚገኙ የፖለቲካ እስረኞች እንዳሉ ገልጸው ሁሉም ሊፈቱ ይገባል ሲሉ አሳስበዋል። ጠቅላይ ሚኒስትር አብይ አህመድ አርብ ዕለት ወደ መቀሌ ተጉዞ በነበረበት ወቅት ስለታሰሩ የትግራይ ተወላጆች ከተሰብሳቢዎቹ ጥያቄ ቀርቦላቸው ነበር።
ትግራዋይ በሄደበት ክልል እየተወረሰ እየታሰረ እየተገረፈ አሁን ደግሞ እናቴ በሺዎች የሚቆጠር ታስረው ያሉት በሁለት መንገድ ብናየው፣ ለምሳሌ ትናንት ከኦሮሚያ ክልል መንግስት ጋር ውይይት ነበረኝ። በድፍን ኦሮሚያ በኦሮሚያ ክልል ውስጥ አጠቃላይ ላለፉት አንድ አመት የነበረ እስረኛ 29 ሰው ብቻ 29 ሰው ብቻ ነው ኦሮሚያ ውስጥ የትግራይ ማንነት ያለው እስረኛ የነበረው። ከነዚህ ውስጥ በባለፈው ይቅርታ እና በተለያየ መልኩ ተፈተው 11 ሰው ብቻ ነው አሁን እስር ቤት ያለው። ከ11ዱ 6ቱ የተፈረደባቸው ናቸው። ኮንትሮባንድ ነው፣ በፍጹም ከፖለቲካም ከማንነት ስር የለው። 6ቱ 5ቱ በቅርቡ በነበረው ግጭት ውስጥ ቦምብ ጭምር የተገኘባቸው በሚል በክስ ፕሮሰስ ያለ ነው። 2 ሰው በሽብር ምክንያት ከክልል ወደ ፌደራል ሄዷል ኬዛቸው። እነዛ 5ቶች ያልተፈረደባቸው መልሰን ፈትሸን ስለወንጀላቸው ሳይሆን ስለትግራይ ህዝብ ክብር ማድረግ የሚገባን እናረጋለን ተባብለን ተወያይተናል። በቅርቡ መፍትሄ ያገኛል።
ሌላው ከዞን ይገባኛል ጥያቄ ጋራ በተያያዘ ደም አፋሳሽ ግጭት የተካሄደበት በደቡብ ክልል የኮንሶ ወረዳ በወቅቱ ታስረው የሚገኙ ሰዎች አሁንም ድረስ በእስር ላይ እንደሚገኙ በዞን የመተዳደር ጥያቄ ይዘው ከነበሩት የኮሚቴ አባላት መካከል አንዱ አቶ ገመቹ ገንፌ ለአሜሪካ ድምጽ ተናግረዋል። ከ23 የኮሚቴው አባላት መካከል 10ሩ ለጊዜው ከአካባቢው ተሰውረው እንደሚገኙ ገልጸው 16 የኮሚቴ አባላቱን ጨምሮ ብዙ ሰው እስር ቤት እንደሚገኝ ተናግረዋል።
በጣም የሚገርመው ነገር በቅርብ ጊዜ እስረኞች እየተፈቱ ነው ያለው። የኮንሶ ግን ይለያል። ከብዙ ሺህ እስረኞች መካከል የተወሰኑትን ሰዎች እንደ አርሶ አደር ያሉትን ተጽዕኖ ያመጡ የተባሉትን ሰዎች ያው ሲፈቱ ነበር። ከዛ በኋላ የተፈቱትን ሰዎች እንደገና የመከሰስ በተለይ በፌዴራል አቃቤ ሕግ ስም የክስ ቻርጆች እየተሰጣቸው ነው ያሉት። ተፈቶ የተባሉትን ደግሞ የእስር ጊዜያቸውን የጨረሱ ናቸው። በሀሰት ተመስክሮባቸው ያለ ማስረጃም ተፈርዶባቸው የታሰሩ እና የእስር ጊዜያቸውን የጨረሱ እንጂ አንድም ኮንሶ በምህረትና በይቅርታ የተፈታ የለም። በተለይ በመጀመሪያ ዙር ወደ 518 ሰዎች ይፈታሉ ተብሎ በፌደራል አቃቤ ሕግ በተገለጸ ጊዜ 413ቱ የደቡብ ክልል ነው። ከዛ ውስጥ 361ዱ የገዲኦ ነው። እንግዲህ በኮንሶ ውስጥ የተፈጸመው ችግር፣ የተፈጸመው ግድያ፣ ህዝቡ ያነሳው ነገር፣ የደረሰው ጉዳት ከገዶ ጋር አይነጻጸርም፣ በጣም ይበልጣል። ግን 361ዱ የገዶ ሲሆን 52 ብቻ ነው ኮንሶ።
ዶክተር አብይ አህመድ የጠቅላይ ሚኒስትርነትን ስልጣን ከጨበጡ ዛሬ 14ኛ ቀናቸው ሲሆን እስረኞች እንዲፈቱ የሚጠይቁና የሚወተውቱ ብዙ ጥያቄዎች እየተሰነዘሩ ነው። መንግስት በቀሪ እስረኞች ላይ የሚወስደውን እርምጃ በተመለከተ ምላሽ ለማግኘት ከፌዴራልም ሆነ ከክልል ባለስልጣናት መረጃን ለማግኘት ያደረግነው ጥረት አልተሳካም። ኢትዮጵያ ለዩናይትድ ስቴትስ ቁልፍ አጋርና የአካባቢዋም የምጣኔ ሀብት እድገት የሰላምና የጸጥታ መሪ መሆኗን ብንገነዘብም አለቃት ያለው የሰብአዊ መብቶች ረገጣዎቿ፣ በሲቪሎች ላይ በመንግስቷ የሚካሄድ ሁከቷ፣ የጋዜጠኛነት ነጻነቶችን ማፈኗ ከዴሞክራሲያዊ መርሆዎች ጋር ፊት ለፊት በሚጣረስ መንገድ ላይ መቆሟ፣ ህገ መንግስቷን መጣሷ ያንን ሁሉ ከንቱ ያደርገዋል ይላል የዩናይትድ ስቴትስ የተወካዮች ምክር ቤት ሰሞኑን ያጸደቀው የውሳኔ ሰነድ 128።
Those in favor say aye.
የምትስማሙ አይ በሉ።
Those opposed no.
የምትቃወሙ no በሉ።
In the opinion of the chair, 2/3 being in the affirmative,
ኤችአር 128ን ከጅምሩ አንስቶ ሲከታተሉ የነበሩት በካሊፎርኒያ ዩኒቨርሲቲ ሳን በርናርዲኖ የህግ ፕሮፌሰር አለማየሁ ገብረማርያምን ሰለሞን አባተ
አነጋግሯል።
ፕሮፌሰር አለማየሁ ገብረ ማርያም ጤና ይስጥልኝ፣ እንደምናመሹ።
እንደምናመሸ ሰለሞን፣ በጣም ደህና ነኝ።
ለጊዜው በጣም አመሰግናለሁ። በቅድሚያ ለመሆኑ ፕሮፌሰር አለማየሁ እርስዎና ኤችአር 128 ምን ያህል ትተዋወቃላችሁ?
እንግዲህ ህጉን አጥንቻለሁ። ከአሁን በፊትም ምናልባት ለማስታወስ ያህል የዛሬ 10 ዓመት ገደማ ኤችአር 2003 የሚባል ተመሳሳይ የሆነ ድንጋጌ በምክር ቤቱ እንዲያልፍ በበኩሌም ከሌሎችም ጋር ሆኜ ከፍተኛ ትግል አካሄጄ ነበር። በዛን ጊዜ በሴኔቱ ሊያልፍ ስላልቻለ ወደቀ ድንጋጌው። ግን ይሄኛውን ራሴን ባልሳተፍበት ህጉን በጥንቃቄ ተመልክቼዋለሁ፣ ተከታትያለሁም። በዛም ላይ ደግሞ በብዙሀን ጽፌበታለሁ። በተለይ ዘ ሂል በሚባል ጋዜጣ
የምክር ቤቱ የኮንግረስ
የምክር ቤቱ የሚያነቡበት ደጋግሜ ያለውና ስለዚህ የኔን አስተያየት በአሜሪካን መንግስትም በምክር ቤቱም የታወቀ ነው ብዬ ነው የምገምተው።
እስቲ እንግዲህ ይሄንን ያህል ካወቁት ፕሮፌሰር አለማየሁ ለአድማጮቻችን ይበልጥ ፈታ ያለ እንዲሆን ምንድን ነው ኤችአር 128?
ብዙ ነገር ያካትታል። እንደውም ጠቀስ ጠቀስ አድርጌ ልለፋቸው። አንደኝ በመጀመሪያ ደረጃ አሁን ያለው ስቴት ኦፍ ኢመርጀንሲ የተባለው አስተዳደር እንዲነሳ አጥብቆ ይጠይቃል። በደህንነት አባሎች ህገወጥ ኃይል እንዳይጠቀሙ ኤክሴሲቭ ፎርስ ይሉታል፣ በህዝብ ላይ እንዳይሰሩ ይጠይቃል። በኦሮሚያና በአማራ በሌላም በኩል የተደረጉት ግድያዎች ምርመራ እንዲደረግባቸው ይጠይቃል። የፖለቲካ እስረኞች፣ ጋዜጠኞች፣ ሰብአዊ መብት ተከራካሪዎች እንዲፈቱ ይጠይቃል። የህዝብ ሰላማዊ ሰልፍ፣ የብዙሀን መብቶች እንዲጠበቅ በተባበሩት መንግስት ደግሞ የሰብአዊ መርማሪ በኢትዮጵያ ውስጥ የሚደረጉትን ገለልተኛ በሆነ መንገድ በተለይ በኢሬቻ ላይ የተገደሉት ንጹሀን፣ በሶማሊያ አካባቢ የተገደሉ ንጹሀን፣ በቂሊንጦ ላይ እስር ቤት ውስጥ የተጨፈጨፉ የተቃጠሉ ወገኖችን እንደዚሁን የመሳሰሉ ተቃዋሚ ፓርቲዎችን ሮሮ እና ስሞታቸው እንዲሰማ፣ በግፍ አላግባብ ህዝብ የገደሉ ሰዎች በህግ እንዲጠየቁ፣ እነዚህን የመሳሰሉት ነገሮችን የሚያካትት ሰፋ ያለ ድንጋጌ ነው።
ከዛ በተረፈ ፕሮፌሰር አለማየሁ ይኸው ድንጋጌ ለተቃውሞ ኃይሎችም እንደዚሁ ያወጣው ማሳሰቢያ ያለ ይመስለኛል።
በእርግጥ ትክክል ነው። እዛ ላይ የሚለው ምንድን ነው? ሰብአዊ መብት ተከራካሪዎች ድርጅቶችን የሚጨቁኑ ድንጋጌዎች የመሳሰሉት እንዲነሱ፣ በተለይ የአንታ ቴሮሪዝም ጸረ አሸባሪ የሚባለው እንዲነሳ፣ መሬቶቻቸው የተገፈፉ ሰዎች በህግ መብታቸው እንዳይጠይቁ የሚያደርጉት ድንጋጌዎች እንዲነሱ፣ በሰላም መብታቸው የሚከራከሩ ሰዎችን የሚነፍግ ህጎችን ማንሳት፣ በሲቪል ደረጃ ደግሞ የሲቪል ሶሳይቲ የሚሏቸው እነሱ ደግሞ ስራቸውን ህጋዊ በሆነ መንገድ በሰላማዊ እንዲሰሩ እነሱንም ያካትታል።
ከዛ በተረፈ ደግሞ የዩናይትድ ስቴትስ መንግስት ከኢትዮጵያ ጋር ያለውን ግንኙነት ኢትዮጵያን ቁልፍ አገርነት እንደሚገነዘብ ይጠቅሳልና ይሄ ኤችአር 128 የተወካዮች ምክር ቤቱ የያዘው አቋም ወይም ይሄ ሰነድ የያዘው አቋምና የዩናይትድ ስቴትስ መንግስት ፍላጎት የሚጋጩ አይሆኑም ፕሮፌሰር?
አይጋጩም። ምክንያቱም አንደኛው ማገር እንበለው ወይም ፒላር እንደሚሉት የአሜሪካን የውጭ መምሪያ ዋልታ ሰብአዊ መብትን መጠበቅ ነው፣ አሸባሪዎችን መከላከል ነው፣ እንደዚህ የመሳሰሉት ነገሮችን ያካተል። ስለዚህ ሰብአዊ መብትን ማስጠበቅና በሌላ ይሄ ስትራቴጂክ በሚ ወይም አካባቢው ጋር ካለው የፖለቲካ ችግሮች ወይም በአሸባሪነት እነዚህን የመሳሰሎች ጋር የሚጻረሩ ነገሮች አይደሉም። ስለዚህ ኢትዮጵያ ውስጥ ያለው አስተዳደርና አገዛዝ እንደሱ አይነት አቀራረብ ለማድረግ ነው የሚፈልገው። ግን እነዚህ ነገሮች በአሜሪካን የውጭ ፖሊሲ ጋር አብረው ተጣምረው የሚታዩና አብረው የሚራመዱ ናቸው። እንደውም ለምሳሌ ያህል ማግኒስኪ አክት የሚባለውን በአሁን በትራምፕ አድሚኒስትሬሽን ማግኒስኪ አክት የሚባለው ምንድን ነው? በኢትዮጵያም ሆነ በሌላው ዓለም ሰብአዊ መብትን የሚጥሱ ሰዎች በመንግስትም ደረጃ ሆኑ በግለሰብ ደረጃ ያሉ አሜሪካ ውስጥ እንዳይገቡና አሜሪካ ውስጥ ደግሞ ንብረት ካላቸው እንዲያዝና ማዕቀብ እንዲጣልበት የሚደረግ አለ። ስለዚህ እነዚህ ሁለቱም ይሄዳሉ።
114/328 የሚባለው ህግ ማለት ነው።
ልክ ነው።
ቅድም ያነሳሁትን ጥያቄ ትንሽ ወደ ሰነዱ ወደ ራሱ ለማውረድ የዩናይትድ ስቴትስ የውጭ ትብብር ኤጀንሲ ከኢትዮጵያ ጋር ያለውን ግንኙነት እንዲያጠናክር እንደዚሁም ደግሞ ለኢትዮጵያ የሚሰጠው የደህንነት ድጋፍ እና ሌሎች መሰል ድጋፎች እንዲቀጥሉም የሚጠይቅ ነው ይሄ ሰነድ። በዚህ መንፈስ የወጣ ሰነድ እንዴት አድርጎ አስገዳጅ ኃይልና ጫና ሊኖረው ይችላል? የቅድሙ ጥያቄ ተከታይ አካል ነው ይሄ።
ልክ ነው። እዚህ ላይ መጥቀስ እንፈልገው በተለይ አሁን የጠቀስካቸው ነገሮች በሴኔቱ ሴኔት ሬዞሉሽን 168 የሚባል አለ። ስለዚህ ይሄ በምክር ቤቱ ብቻ አይደለም፣ በመወሰኛውም የተጀመረ ነው። ስለዚህ ከዚህ ወደዛም ይሄዳል፣ እዛም ያሉት ደግሞ። ስለዚህ እንዳይረሳ ለማለት ነው። በአንድ ቤት ብቻ በአንደኛው ምክር ቤት ብቻ የሆነ ነገር አይደለም። እዛ ላይ እንዳልከው የሚጠቅሰው በተለይ የአሜሪካን የእርዳታ ድርጅት ጥናት አድርጎ ዲሞክራሲያዊ የሆኑ ስርዓቶች እንዲሰፍኑ የመሳሰሉትን ነገሮች እንዲከታተልና እነዚህ ነገሮች እንዲያራምድ ይጠይቃል። ስለዚህ ሁለቱም አብሮ የሚሄዱ ናቸው። ምክንያቱም መልካም አስተዳደር ወይም ጉድ ጎቨርናንስ የሚል መልካም አስተዳደር ከሰብአዊ መብት ጋር የተገናኘ ነው፣ ከተጠያቂነት ጋር የተገናኘ ነው፣ ከግልጽነት ጋር የተገናኘ ነው እና አብረው እነዚህን የሚያራምዱ ናቸው። ስለዚህ በአንድ በኩል የሚጠራው ጥሪ የጠፉትን ጥፋቶች እንዲስተካከሉ ነው፣ በሌላ በኩል ደግሞ ድጋፍ እየሰጠ ጥሩ ጥሩ ነገሮች እየተሰሩ መልካም አስተዳደርን እንዲመሰረቱ የሚያደርጉት ነገሮች ይጠራል፣ ይረዳሉ።
የሰለሞን አባተ ዘገባ አላለቀም። በነገው ዝግጅታችን ቀጣዩን ክፍል ይዘን እንመለሳለን። እንግዲህ የዛሬ ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነውን የመስታወት አራጋውና ጽዮን ግርማ ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞቅቢል ያበረ ነው። የስርጭት መሀንዲሱም እንዲሁ ጉዟቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
Tunin radio ni sagala amerikati.